ውድ አድማጮቻችን ከሁሉ አስቀድሜ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም ላችኋለሁ። ዛሬ የማካፈለው የወንጌል ትምህርት በኢየሱስ መንፈስ ድል የሚነሳው ሥጋና ኃጢአት በሚል ርዕስ ላይ የተመሰረተ ይሆናል። በሮሜ ምዕራፍ 8 ቁጥር 2 ላይ በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ አርነት አውጥቶኛልና ይላል እግዚአብሔር ቃል። እንደዚሁም በሮሜ ምዕራፍ 8 ቁጥር 13 እንደ ሥጋ ፈቃድ ብትኖሩ ትሞቱ ዘንድ አላችሁና በመንፈስ ግን የሰውነትን ሥራ ብትገድሉ በሕይወት ትኖራላችሁ ይላል እግዚአብሔር ቃል። መንፈሳዊ ሕይወት በመንፈስ ቅዱስ የሚኖር ሕይወት ነው። ጌታ ኢየሱስ በሞቱና በትንሣኤው ካስገኘልን ታላላቅ ነገሮች መካከል አንዱና ዋነኛው በመንፈስ ቅዱስ ኃይልና ጸጋ መኖር እንድንችል እኛን ማብቃቱ ነው። እኔ ሕይወት እንዲሆንላችሁ እንዲበዛላችሁ መጣሁ ነው ያለው ጌታ። ጌታችን ሊያበዛልን የመጣው ሕይወት ምን አይነት ሕይወት ነው? የሸቀጥ ወንጌል ሰባኪዎች ኢየሱስ ሊያበዛ የመጣውን ሕይወት ከምድራዊና ከቁሳዊ በረከት ጋር የተያያዘ አድርገው ያቀርቡታል። የሰማይና የምድር ጌታ የሆነው እግዚአብሔር ልጅ ይህንን ምድራዊና ቁሳዊ በረከት ሊያስገኝልን ነው ወደዚህ ምድር የመጣው ብለን ማመናችን የወንጌሉን የክብር ብርሃን በሚጋርደው የዳፍንት መንፈስ የመለከፋችን ምልክት መሆኑን ማወቅ አለብን። ኢየሱስ ሊያበዛልን የመጣው ሕይወት ሰማያዊና መንፈሳዊ ነው። አንዳች የሌለን ስንሆን ሁሉን የኛ የሚያደርግ ሕይወት ነው። ጌታችን ሕይወትን አስመልክቶ ያስተማረው ትምህርት እንዲህ ይላል። በሉቃስ 12:15 ላይ የሰው ሕይወት በገንዘቡ ብዛት አይደለምና ተጠንቀቁ፣ ከመጎምጀትም ሁሉ ተጠበቁ አላቸው። የገንዘብ ብዛትና ሕይወት አብረው በየትኛው መንገድ አይገናኙ። የሰው ሕይወት ከምን ጋር ነው የተያዘው? በገላትያ ምዕራፍ 6 ቁጥር 8 ላይ በገዛ ሥጋው የሚዘራ ከሥጋ መበስበስን ያጭዳልና በመንፈስ ግን የሚዘራው ከመንፈስ የዘላለምን ሕይወት ያጭዳል ይላል እግዚአብሔር ቃል። በሥጋችን የተዘራ መበስበስን በመንፈስ የተዘራ የዘላለም ሕይወትን እንደሚያስገኝ መረሳት የለበትም። ሕይወት ከመንፈስ ጋር እንጂ ከሥጋ ጋር የተያዘ ጉዳይ አይደለም። መንፈስ ቅዱስ በአማኞች ሕይወት የሚያስገኘው ሕይወት ከሥጋ ጋር የተጣላና የማይስማማ ሕይወትን ነው። ይህ ጉዳይ ከተዛባ መንፈሳዊ ነገራችን ይዛባል። ሥጋና መንፈስ የማይስማሙ ናቸው። በገላትያ ምዕራፍ 5 ቁጥር 17 ላይ ሥጋ በመንፈስ ላይ መንፈስም በሥጋ ላይ ይመኛልና እነዚህም እርስ በርሳቸው ይቀዋወማሉ፣ ስለዚህም የምትወዱትን ልታደርጉ አትችሉም ይላል። መንፈሳዊ ሕይወታችን በሰው ፍላጎት ላይ የተመሰረተ ሳይሆን በጌታ ፈቃድና ፍላጎት ላይ የተመሰረተ ነው። ሥጋ በመንፈስ ላይ የበላይነትን መውሰድ ይፈልጋል። መንፈስ በአንጻሩ በሥጋ ላይ የበላይነትን ይፈልጋል። እነዚህ ሁለቱ እርስ በርሳቸው የሚቀዋወሙ ናቸው። በኖህ ዘመን የሰው ሥጋ በሰው ሕይወት ላይ ባየለበት ጊዜ እግዚአብሔር መንፈሴ በሰው ላይ ለዘላለም አይኖርም፣ እርሱ ሥጋ ነውና ዘመኖቹም 120 ዓመት ይሆናሉ አለ። ዛሬ ጌታችን በመስቀል ላይ ሞቶ እኛን ባዳነበት አዲሱ ኪዳን ይህ የጌታ አቋም የተለወጠ ይሆናልን? ይህ ሊሆን አይችልም። በብሉይ ኪዳን ለመንፈስ ቅዱስ አስቸጋሪ የነበረው ሥጋ በክርስቶስ መስቀል ተሰቀለ እንጂ ከመንፈስ ቅዱስ ጋር የታረቀ አልሆነም። ጌታችን በሞቱ ያስታረቀን ከሰማዩ አባት ጋር ነው። ጌታችን ሥጋችንን በመስቀል ላይ ሰቅሎ ነው ከቅዱሱ አባት በከበረው ደሙ ያስታረቀን። ውድ አድማጮች፣ የሥጋችን አድራሻ በመስቀል ላይ ነው። ያለ መንፈስ ቅዱስ በሆነ ሥጋዊ የኔነት መኖር ስፍራና ቦታ የማያስገኝ ኪዳን እንዲሆንልን አዲሱን ኪዳን ኢየሱስ በደሙ በሞቱ ነው የመረቀልን። መጥምቁ ዮሐንስ ሰዎች እግዚአብሔርን ማዳን እንዲያዩ ተራራ የሆነውን ልባቸውን ዝቅ እንዲያደርጉ የንስሐ ጥሪ አቀረበ። ዓለሙን ከኃጢአት የሚያድነው የእግዚአብሔር ልጅ በተገለጠበት ጊዜ ሥጋን ከክፉ ምኞቱና መሻቱ ጋር በመስቀል ላይ በመስቀል እኛንም ከዓለም ዓለምንም ከእኛ በሚያለያይ ሞቱ አዳነ። ሰው በክርስቶስ ኢየሱስ የሚታወቅበት፣ ሰው በክርስቶስ ኢየሱስ አዲስ ፍጥረት ሆኖ የሚኖርበት ኪዳን እንዲገኝልን አሮጌውን በመስቀሉ አዲሱን በትንሣኤው አስገኘለን። አዲሱ ኪዳን አሮጌውን አስወጋጅ በሆነው የመስቀሉ ኃይል የሚሠራ ኪዳን ነው። ሐዋርያው ጳውሎስ በገላትያ 6:14 ላይ ነገር ግን ዓለም ለእኔ የተሰቀለበት እኔም ለዓለም የተሰቀልኩበት ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ በማለት ሐዋርያ ጳውሎስ ሲናገር እናያለን። አማኞች ከዓለም ጋራ በመስቀል ላይ የሚሰናበቱት ለምንድን ነው? ከኢየሱስ ውጪ የሚያስመካ የሚባለው የትኛውም ነገር በሕይወታችን እንዲኖር እግዚአብሔር ፈጽሞ አይፈልግም። በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 30 እና 31 ላይ ያምላካችን ቃል ሲናገር ነገር ግን የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈ ይሆን ዘንድ ከእግዚአብሔር ዘንድ ጥበብና ጽድቅ ቅድስናም በዛነትም በተደረገልን በክርስቶስ ኢየሱስ ይሆናችሁ ከርሱ ነው ይላል። አዲሱ ኪዳን በእግዚአብሔር መመካትን ብቻ የሚፈቅድ በስጋ መመካትን የሚከለክል ኪዳን ነው። በገላትያ ምዕራፍ 6 ቁጥር 13 ላይ በስጋችሁ እንዲመኩል ትገረዙ ይወዳሉ እንጂ የተገረዙት ራሳቸው እንኳን ህግን አይጠብቁም የሚለው ሰዎች በስጋቸው ላይ የሆነው ያስደረጉት ነገር በስጋ ላይ የተፈጸመው ነገር ያልተለወጠውን ስጋ መንፈሳዊ የማይሆነውን ስጋ በተደረገለት ነገር ሰዎች እንዲመኩበት የሚሹና የሚመኙ መሆናቸውን የሚያሳይ ቃል እንደሆነ እናያለን። የትምክህት የተወገደበትን መስቀል ስለማያውቁ ሰዎች በስጋቸው ላይ በፈጸሙት ስርዓትና ወግ ብሉይ ኪዳናዊ የሆነውን የስጋ ስርዓት ወንጌል አድርገው ሲሰብኩ ይታያል በገላትያ ላይ። ውድ አድማጮች ሐዋርያው በአንጻሩ ከላይ እንዳየነው በሰው ስጋ ላይ ከሚደረገው በግርዛት ቢሆን ወይንም በሌላ በኩል ከሚመጣ ትምክህት ነፃ የወጣበትና የተገላገለው የስጋው የመሰናበቻ ስፍራ መስቀሉ እንደሆነ ሲናገር ነገር ግን ዓለም ለኔ የተሰቀለበት እኔም ለዓለም የተሰቀልኩበት ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ በማለት ይናገራል። ከዚህ መስቀል ያመለጠ ስጋ የለም። ጌታችን ተፈጸመ ብሎ በመስቀል ላይ ያስወገደውን ስጋ በፈለገው ስም ብንጠራው በፈለገው ሁኔታ ብናስበው ጌታ ኢየሱስ በትንሣኤ ያስገኘው የክብር ሕይወት ከስጋ የተጣላ ስጋዊነትን የሚቃወም ሕይወት እንጂ ስጋን የሚያገለግል ለስጋ ምኞትና ፈቃድ የሚሆን ሕይወት አይደለም። ጌታችን ሰውን ከኃጢአት ያዳነው የኃጢአትን ዕዳ ሞትን ሲሞት ኃጢአትን በስጋ በሚኮንን ሞት ሞቶ ነው። ይህ ሐሳብ የጠለቀና በርጋታ ማየት የሚገባን ነው። በብሉይ ኪዳን ሰዎች ኃጢአት ሲሰሩ የሚያቀርቧቸው መስዋዕቶች ኃጢአትን ሊያስወግዱ ከቶ የማይችሉ መስዋዕቶችን ያቀርቡ ነበር። በዕብራውያን 10 11 ላይ ሊቀ ካህናትም ሁሉ እለት እለት እያገለገለ ኃጢአትን ሊያስወግዱ ከቶ የማይችሉትን እነዚያን መስዋዕቶች ብዙ ጊዜ ያቀረበ ቆሟል የሚለው ለዚህ ነው። ጌታ ኢየሱስ ክርስቶስ ግን የዓለምን ኃጢአት ያስወገደው ሰዎች ኃጢአት እንዲሰሩ ከሚያደርጋቸው ስጋ በማዳን ነው። ይህንን ታላቅ የማዳን ሥራ ወንጌል እንዴት አድርጎ እንደሚገልጠው እንመልከት። በሮሜ ምዕራፍ 8 ከቁጥር 3 እስከ 4 ከስጋ የተነሳ ስለደከመ ለሕግ ያልተቻለውን እግዚአብሔር የገዛ ልጁን በኃጢአተኛ ስጋ ምሳሌ በኃጢአትም ምክንያት ልኮ አድርጓልና እንደ መንፈስ ፈቃድ እንጂ እንደ ስጋ ፈቃድ በማንመላለስ በእኛ የሕግ ትእዛዝ ይፈጸም ዘንድ ኃጢአትን በስጋ ኮነነ ይላል። ይህ የጌታ ቃል በውስጡ የያዛቸው ታላላቅ የወንጌል እውነቶች ምን እንደሆኑ በጥቂቱ እንመልከት። በመጀመሪያ ደረጃ ሐዋርያው ጳውሎስ ሲናገር ከስጋ የተነሳ ስለደከመ ለሕግ ያልተቻለውን ሲል ምን ማለቱ ነው? ይህን ጥያቄ ስንጠይቅ መልስ ማግኘት ይኖርብናል። የእግዚአብሔር ሕግ ከሰው ስጋዊ ተፈጥሮ የተነሳ ሰውን መንፈሳዊ ለማድረግ ሰው እግዚአብሔርን የሚታዘዝ ለማድረግ እንዳልተቻለ እንመለከታለን። ሕግ ለሰው የተሰጠበትን ዓላማ ሊፈጽም እንዳቃተው እንመለከታለን። ለሕግ አለመቻል ምክንያቱ ስጋ ስለሆነ ከስጋ የተነሳ ስለደከመ ይላል። ሕጉ የጌታ ቃል በሮሜ 7:14 ላይ እንደሚናገረው ሕግ መንፈሳዊ እንደሆነ እናውቃለን፣ እኔ ግን ከኃጢአት በታች ለሆንኩ የተሸጥኩ የስጋ ነኝ ይላል። ስለዚህ መንፈሳዊ የሆነው ሕግ ከኃጢአት በታች ሊሆን ከተሸጠ ስጋዊ ከሆነ ሰው ጋራ እየታገለ እንደነበረ እንመለከታለን። ሰው መንፈሳዊ የሆነውን ህግ ሊታዘዝ በአይምሮ እየወደደ እየፈለገ ህጉ የማይፈልገውን እንዲሰራ የሚያደርገው የኃጢአት ኃይል ከየት እንደሚመጣ የጌታ ቃል በሮሜ 7:18 ላይ ሲናገር በእኔ ማለት በስጋዬ በጎ ነገር እንዳይኖር አውቃለሁና ፈቃድ አለኝና መልካሙን ግን ማድረግ የለኝም ይላል። በዚሁ ምዕራፍ በቁጥር 25 ላይ በኢየሱስ ክርስቶስ በጌታችን ለእግዚአብሔር ምስጋና ይሁን እንግዲያስ እኔ ባይምሮዬ ለእግዚአብሔር ህግ በስጋዬ ግን ለኃጢአት ህግ እገዛለሁ ይላል። በጎ ነገር በውስጡ የለውም ባለው ስጋው ሰው ለኃጢአት ተገዥ እንደሆነ ይናገራል። ኃጢአት ከሰው ስጋዊ ተፈጥሮ ጋራ የቱን ያህል እንደተያዘ በደንብ ማስተዋል ያስፈልጋል። ብዙዎቻችን ኃጢአትን ከተሰራ በኋላ ባለ መልኩ ብቻ ነው የምናውቀው። ጌታችን እኛን አዳነን ብለን የምናምነው ከሰራ ነው ኃጢአት ብቻ ነው። የሰራናቸው ኃጢአቶች የማይታሰቡን ከሆነ መልካም ነገር እንዳለን ስለምናስብ ያልሰራ ነው ኃጢአትም ሆነ የረሳ ነው ኃጢአታችን ስለራሳችን የሚኖረንን እይታ የተሳሳተ ግንዛቤ እንድንሰጥ ያደርግብናል። ኃጢአት የምንሰራው ኃጢአተኛ የሆነ ተፈጥሮ ስላለን እንጂ ኃጢአት ስለሰራን አይደለም ኃጢአተኛ የሆነው። ኃጢአት የሚያሰራን ኃጢአት በስጋ ውስጥ ያደረብን ሐዋርያ ጳውሎስ እንዳለው ከኃጢአት በታች ልንሆን የተሸጥን የስጋ ስለሆንን የስጋዊ ፍጡራዊነታችን ይህንን እንዳመጣብን ያሳያል። ኃጢአት የሌለበት ስጋ ኖሮት ከሰው ልጆች መካከል ያለ ኃጢአት የተወለደ ጌታችን ኢየሱስ ክርስቶስ ብቻ ነው። ክብር ለስሙ ይሁን። ንጉሥ ዳዊት እግዚአብሔር ደስ የተሰኘበት የእግዚአብሔር ሰው ነበር። ነገር ግን ከቤርሳቤ ጋር ኃጢአት በመስራቱ ምክንያት ንሳ በሚገባበት ጊዜ በመዝሙር 51:5 ላይ እንዲህ ሲል እንመለከታለን። ነሆ በአመጻ ተጸነስኩ እናቴም በኃጢአት ወለደች በማለት ንጉሥ ዳዊት ስለ ራሱ ሲናገር እናያለን። ከሰው ልጆች መካከል ያለ ኃጢአት የተወለደ ማንም የለም። ውድ አድማጮች ከዚህ ስጋ የተነሳ ነው ሰው የእግዚአብሔርን ህግ ለመታዘዝና ለመፈጸም እንዳይችል የበቃው። የእግዚአብሔር ህግ በትእዛዝ ባህሪውና መልኩ ብቻ ሰውን መንፈሳዊ ማድረግ አልቻለም። ብሉይ ኪዳን እግዚአብሔር ሰው እንዲሆን የሚፈልገው ማድረግ ያላስቻለ ኪዳን የሆነበት ትልቁ ምክንያት ይህ ነው። በዕብራውያን 7:18-19 ህጉ ምንም ፍጹም አላደረገምና ስለዚህ የምትደክም የማትጠቅምም ስለሆነች የቀደመች ትእዛዝ ተሽራለች፣ ወደ እግዚአብሔር የምንቀርብበት የሚሻል ተስፋ ገብቷል ይላል። ህግን በመፈጸም ህግን በማድረግ ሰው ወደ እግዚአብሔር ሊቀርብም ሆነ በእግዚአብሔር ፊት ፍጹም ሊሆን የሚያስችለው ሁኔታ ምንም ስለሌለ የቀደመች ትእዛዝ ተሽራለች ይላል። ህጉ ከሰው ስጋ የተነሳ ያልቻለውን እግዚአብሔር አድርጓል ይላል ከላይ ያነበብነው የእግዚአብሔር ቃል። ደግሜ ያነባዋለሁ። ከስጋ የተነሳ ስለደከመ ለህግ ያልተቻለውን ይላል። ለህግ ያልተቻለውን ማን አደረገ? የሚቀጥለው ጥቅስ እንደዚህ ይላል፣ እግዚአብሔር የገዛ ልጁን በኃጢአተኛ ስጋ ምሳሌ በኃጢአት ምክንያት ልኮ አድርጓልና። ይህ ታላቅ የምስራች ነው። ከሰው ስጋ የተነሳ የእግዚአብሔር ህግ ሰውን መንፈሳዊ ማድረግ አለመቻሉ፣ ፍጹም ማድረግ አለመቻሉ፣ ሰው እግዚአብሔርን እንዲቀርብ ለማድረግ አለማብቃቱ ያሳዝናል። ነገር ግን እግዚአብሔር ህግ ይህንን ሊያደርግ ባይችልም እግዚአብሔር ግን እርሱ ራሱ ለሰው ልጆች አድርጓል ይላል። የብሉይ ኪዳን ህግ ያልቻለውን እግዚአብሔር አድርጓል ሲባል ከዚህ የበለጠ ታላቅ ምስራች የለም። ህጉ የእግዚአብሔር ነው። የእግዚአብሔር ህግ በህግነቱ ሊያደርግ ያልቻለው ምንድን ነው ብንል መልሱ ከሰው ኃጢአት ኃጢአትን አስወግዶ ሰውን ወደ እግዚአብሔር ፍጹም አድርጎ ማቅረብ አለመቻሉ ነው። በብሉይ ኪዳን ህግ አማካኝነት ኃጢአትን ማስወገድ ያልተቻለው ማን ቻለው ለሚለው ጥያቄ መልሱ ባነበብኩላችሁ ክፍል ጌታ እግዚአብሔር አድርጓል በሚለው ታላቅ የወንጌል ምስራች ተነግሯል። ኃጢአትን እግዚአብሔር በህግ ሳይሆን ከሰው ያስወገደው በሌላ መንገድ ነው። ህግ ኃጢአትን ሊያስወግድ ፈጽሞ አይችልም። እግዚአብሔር ህግን ሳይጠቀም ያለ ህግ ኃጢአትን እንዴት አስወገደ? መልሱን የተባረከው የጌታ ቃል በሚያስደንቅ ውበትና ጥልቀት ያበስረናል። ክብር ለእግዚአብሔር ይሁን። እግዚአብሔር ሰውን ከኃጢአት ለማዳን የገዛ ልጁን በኃጢአተኛ ሥጋ ምሳሌ በኃጢአት ምክንያት ልኮ አድርጓልና ይላል። ውድ አድማጮች፣ ጌታችን ኢየሱስ ክርስቶስ ሥጋ የተዘጋጀለት በሰማዩ አባት ነው። የጌታችንን ሥጋ ያዘጋጀው እግዚአብሔር አብ ነው። ቅድስት ማርያም የጌታ እናት ኢየሱስ ክርስቶስን በድንግልናው አለመውለድ የሚያበቃት በተፈጥሮ ሕግ አለመቻሉን በማስተዋሏ ማርያምም መልአኩን ወንድ ስለማላውቅ ይህ እንዴት ይሆናል በማለት መልአኩ ገብርኤልን ስጠይቀው መልአኩ የሰጣት መልስ እንዲህ የሚል ነበር። መንፈስ ቅዱስ ባንቺ ላይ ይመጣል፣ የልዑልም ኃይል ይጸልልሻል። ስለዚህም ደግሞ ካንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል የሚል ነበር። ጌታችን በልዑል እግዚአብሔር ኃይል ነበር በማርያም ማኅፀን ውስጥ ሥጋ ተዘጋጅቶለት የተጸነሰው። በዕብራውያን ምዕራፍ 10 ቁጥር 5 ላይ ስለዚህ ወደ ዓለም ሲገባ መሥዋዕትንና መባን አልወደድህም ሥጋን ግን አዘጋጀህልኝ በማለት በነቢያት አድሮ በመንፈሱ የተናገረውን ጸሐፊው ሲያወሳልን እንመለከታለን። ለጌታ ኢየሱስ ሥጋ የተዘጋጀለት ዋናው ምክንያት ምንድነው? በዕብራውያን 10:10 ላይ በዚህም ፈቃድ የኢየሱስ ክርስቶስን ሥጋ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል ስለሚል የጌታችን የኢየሱስ ክርስቶስ ሥጋ እኛ ከኃጢአት የምንነጻበት፣ የምንቀደስበት፣ ከኃጢአት ኃይልና ውጤት የምንድንበት የመዳኛችን ምስጢርና ኃይል የተካሄደበት እንደሆነ እንመለከታለን። እግዚአብሔር የሰው ልጆች ከሰሩት ኃጢአት ብቻ ሳይሆን ኃጢአት ከሚያሰራቸው ኃጢአተኛ ባህሪና ከኃጢአትም ኃይል ሊያድናቸው ነው ልጁን ኢየሱስ ክርስቶስን ሥጋ አዘጋጅቶለት ወደ ምድር የላከው። ከላይ ባነበብኩት የሮሜ መልእክት ላይ ሕጉ ያልቻለውን እግዚአብሔር ልጁን በኃጢአተኛ ሥጋ ምሳሌ ልኮ አድርጓልና ሲል ይህንን ሁኔታ ያሳየናል። ጌታችን ኢየሱስ ከሰራነው ኃጢአት ብቻ የሚያድን ጌታ አይደለም። ኃጢአት ከሚያሰራን መንፈሳውያን እንዳንሆን ከሚያደርገን ኃጢአትም ሊያድነን የመጣ ጌታ ነው። የብሉይ ሥርዓትና ሕግ ሊያደርገው ያልቻለውን ጌታችን እንዲያደርግ ኢየሱስ ክርስቶስን ለዚህ ሥራ የላከው የሰማዩ አባት እግዚአብሔር አብ ነው። ጌታችን አባቱ ያዘጋጀለትን ሥጋ በድንግል ማርያም ማኅፀን ውስጥ ያለበሰው መለኮት መንፈስ ቅዱስ ነው። ሰው ከኃጢአት ኃይል የዳነበት የደህንነት ሥራ የተካሄደው አንድም ሦስትም በሆነው ስሉስ ቅዱስ አምላክ ነው። ጌታችን ኢየሱስ ባዘጋጀለት ሥጋ የሠራው ሥራ ምንድን ነው? ሐዋርያው ጳውሎስ ከላይ በቅርበት እያየን ባለነው የወንጌል ቃል የተናገረውን እውነት እንመልከት። እንደ መንፈስ ፈቃድ እንጂ እንደ ሥጋ ፈቃድ በማንመላለስ በእኛ የሕግ ትእዛዝ ይፈጸም ዘንድ ኃጢአትን በሥጋ ኮነነ ይላል። ጌታችን ሰዎች ሕግን ለመፈጸም እንዳይችሉ ያበቃቸውን ሕጉንም ደካማ ያደረገውን ሥጋ የሚያስወግድበት የደህንነት ሥራ እንደ ሠራ ይህ የወንጌል እውነት ይናገራል። ብዙ ጊዜ ይህን ሳስተምር የምጠቀምበትን ምሳሌ በመጠቀም ይህንን እውነት በአንክሮ ለማየት እንድንችልኒ በቤታችን ወለል ላይ ያለው ካርፔት ወይም ምንጣፍ ቆሽሾ ሽታና ጠረን ቢያመጣብን የተለያየ እርምጃ እንወስዳለን። ካርፔቱን በቫኪዩም እናጸዳዋለን። ይህ መጥፎውን ጠረን አላስወግድ ቢለን በግላችን ሻምፑ እናደርጋለን። ይህ አልሰራ ቢለን ካርፔቱን ማጽዳት ሙያቸው የሆኑ ሰዎችን በመቅጠር እናጸዳዋለን። ይህም ሁሉ ሆኖ ካርፔቱ አልጸዳ ብሎ ሽታው አልሄድ ብሎ ካርፔቱን ከነሽታው ከቤታችን እናስወግደዋለን። አዲስ ካርፔት፣ አዲስ ምንጣፍ በማስገባት አሮጌውን በማስወገድ ከችግሩ እንገላገላለን። የሰው ሥጋ በሕግ በብሉይ መስዋዕቶችና ሥርዓቶች ሊጸዳ ያልቻለ እንደሆነ የጌታ ቃል ያስተምረናል። በዕብራውያን 10:11 ላይ ሊቀ ካህናትም ሁሉ ዕለት ዕለት እያገለገለ ኃጢአትን ሊያስወግዱ ከቶ የማይችሉትን እነዚያን መስዋዕቶች ብዙ ጊዜ ያቀረበ ቆሟል ይላል የእግዚአብሔር ቃል። ይህ የሚያሳየን ውድ አድማጮቻችን ኃጢአትን በብሉይ ኪዳን መስዋዕቶች መወገድ አለመቻሉን ነው። ኃጢአት አስወጋጅ ነው የተባለው ጌታ ኢየሱስ የዓለምን ኃጢአት ያስወገደው ኃጢአት ያደረበትን ሥጋ በመስቀል ላይ በመስቀል ነው። ኃጢአትን በስጋ የኮነነው ያስወገደው በኃጢአት ላይ ፍርድን ያደረገው ስጋን በመስቀል ነው። ኃጢአትን በስጋ ኮነነ ይላልና የጌታ ኢየሱስ መስቀል ሰው ከኃጢአት በሞት የተለያየበት የመለያያ ስፍራ ነው። እኛን ከኃጢአት ያዳነን እኛ ለኃጢአት የሞትን እንድንሆን በማድረግ ነው። ይህንን ያደረገው በስጋ መኖርን በሚያስቀር ከስጋ በሚያድነው በሞቱ ኃይል ነው። የጌታ ሞት የሰው ልጆች ኃጢአት ዕዳ የተከፈለበት ስፍራ ብቻ ሳይሆን ሰው ከኃጢአት ጋር የተለያየበት የመለያያ ለዘላለም የመሰናበቻ ስፍራ ነው። ጌታችን በሞቱ ሙሴ እስራኤልን ከግብጽ ምድር ነጻ ካወጣበት ዘጻት ይልቅ የበረታ ዘጻት ያደረገበት ኃይል ነው። ይህንን እውነት እንደ ከዋክብት ብርሃን የሚያበሩ ብዙ የመጽሐፍ ቅዱስ እውነቶች አሉ። በሮሜ 6:10 ላይ እንደዚህ ይላል፣ መሞትን አንድ ጊዜ ፈጽሞ ለኃጢአት ሞቷልና በሕይወት መኖርን ግን ለእግዚአብሔር ይኖራል ሲል ጌታችን በሞቱ ለኃጢአት እንደ ሞተ ይናገራል። ለኃጢአት መሞት ማለት ከኃጢአት የመለያየትን የሚያሳይ ቃል ነው። ጌታችን ለኃጢአት የሞተ ጌታ ነው። ይህንን ያደረገው ለኃጢአት ተገዢ እንድንሆን ያደረገንን ሥጋ በመስቀል ላይ በመስቀል ነው። ለኃጢአት የሞተው ጌታ የሚኖረው ለምንድን ነው ለሚለው ይኸው ቃል በውስጡ ሲናገር በሕይወት መኖርን ግን ለእግዚአብሔር ይኖራል ይላል። ለኃጢአት መኖርና ለእግዚአብሔር መኖር ተነጻጽረው ቀርበውና አለ። ጌታችን እኛን ከኃጢአት ለማዳን በኃጢአት ሊፈተን የሚችለውን የሰውን ሥጋ ከኃጢአት በሞት ኃይል ለይቶ ለእግዚአብሔር ብቻ የሚኖር ለማድረግ እንዴት ቻለ? ይህ አስደናቂ ነገር ነው። ሰዎች እግዚአብሔርን ባለመታዘዝ የሚሞቱትን ሞት፣ የሰዎችን የበደል ሞት ጌታችን በመታዘዝ ሞት ስለሞተ ይሆነ። የጌታችን የመታዘዝ ሞት በብሉይ ኪዳን ከሚቀርቡት መስዋዕቶች ሁሉ ይልቅ መልካም የመዓዛ ሽታ ያለው ሞት ሆኖ ለእግዚአብሔር ራሱን ያቀረበ የመስዋዕትነት ሞት ነው። የጌታ የመስዋዕትነቱ ሞት ከብሉይ ኪዳን መስዋዕቶች ሁሉ ይልቅ እግዚአብሔርን ደስ ስላሰኘው በእንስሳ ደም ሊወገድ ያልቻለውን የቤተ መቅደስ መጋረጃ ያስተረተረ የመስዋዕትነት ሞት ነው። ክብር ለጌታ ይሁን። ነውር የሌለው ሆኖ በዘላለም መንፈስ ራሱን ለእግዚአብሔር ያቀረበው የጌታ ደም እግዚአብሔርን ደስ ስላሰኘው መንፈሴ በሰው ሥጋ ላይ ለዘላለም አይኖርም ያለው አምላክ ለኃጢአት ሞቶ ለእግዚአብሔር በቀረበው በኢየሱስ ክርስቶስ አካል ላይ የክብሩንና የቅድስናውን መንፈስ አፍስሶ ውድ አድማጮች የጌታን አካል በመንፈስ ቅዱስ ኃይል ብቻ የሚኖር በማድረግ ለዘላለም በክብር ትንሣኤ በመንፈስ ቅዱስ ላይ አስነሳው። ክብር ስሉስ ቅዱስ ለሆነው የዘላለም አምላክ ይሁን። ይህ የወንጌል እውነት ዕዳችን የተከፈለበትን ደግሞም የተቀደስንበትን ለዘላለም ያለ ኃጢአት የምንኖርበትን ምስጢር የያዘ ትልቅ እውነት ነው። ክብር ለታረደው በግ ይሁን። በብሉይ ኪዳን ግርዛት እንዳለ ሁሉ በአዲሱ ኪዳንም ግርዛት አለ። ይህ ግርዛት የተካሄደው በጌታ በኢየሱስ አማካኝነት ነው። ግርዛቱ የተካሄደው በመስቀል ላይ ነው። ግርዛቱን ያደረገው ኢየሱስ ክርስቶስ ራሱ ነው። በቆላሲስ 2:11 ላይ የሥጋንም ሰውነት በመገፈፍ በክርስቶስ መገረዝ በእጅ ባልተደረገ መገረዝ በእርሱ ሆናችሁ ደግሞ ተገረዛችሁ ይላል። የሥጋን ሰውነት በመገፈፍ እንደ ብሉይ ኪዳን ቢጥቅሌ ሥጋ ከላያችን ላይ ወድቆ አይደለም። ጌታችን የገፈፈው የሥጋ ሰውነት ሰው ለኃጢአት ተገዝቶ የሚኖርበትን ሥጋዊ ሕይወት ያስወገደበትን ሁኔታ ያሳያል። ይህንን ግርዛት የተቀበሉ ሁሉ ጌታችን ውድ አድማጮች የገፈፈውን ሥጋ በጌታ ሞት በመታመን የክርስቶስ ኢየሱስ የሆኑት ሥጋን ከክፉ መሻቱና ከምኞቱ ጋር ሰቀሉ እንደሚባልላቸው እናያለን። አንተ የክርስቶስ ነህ፣ አንቺ የክርስቶስ ነሽ። የክርስቶስ የሆኑ ጌታችን በመስቀል ላይ ከሰቀለው ሥጋ ጋር የጌታን ሞት ማምለጫቸው አድርገው የጌታን ሞት ከሥጋ መሰናበቻ አድርገው ጌታችን በመስቀል ላይ ባደረገው ግርዛት አስወጋጅ በሆነው በመስቀሉ ኃይል ሥጋን በመስቀል ላይ ይሰናበታሉ። ክብር ለእግዚአብሔር ይሁን። ውድ አድማጮች ኢየሱስ ኃጢአትን በሥጋ የኮነነው ለምንድን ነው? የጌታ ቃል ለዚህ መልስ ይሰጠን፣ እንደ መንፈስ ፈቃድ እንጂ እንደ ሥጋ ፈቃድ በማንመላለስ በእኛ የሕግ ትእዛዝ ይፈጸም ዘንድ ኃጢአትን በሥጋ ኮነነ ይላል። ህጉ መንፈሳዊ ህይወትን ለመኖር እንድንችል ለማድረግ ያቃተው ከስጋችን የተነሳ ደካማ ሆኖ ስለተገኘ ነው ብያለሁ። ጌታችን ቅዱስና መንፈሳዊ የሆነውን ህግ አልታዘዝ ያለውን ስጋ ችግር ላይ የጣለውን ኃጢአት በስጋ ኮንኖ ሰዎችን በመንፈስ የሚኖሩ እንዲሆኑ አድርጓል። አሮጌውን ካርፔት ንሽተውን አልጸዳለውን ካርፔት የምናስወግደው አዲስ ካርፔት ለማስገባት ነው። ጌታ ኢየሱስ ኃጢአትን በስጋ የኮነነው እኛን መንፈሳውያን ለማድረግ ነው። በስጋ መኖር ለማስቀረት ስጋችንን ከክፉ ምኞትና መሻቱ ጋራ ለመሰናበት የመስቀኑን ኃይል ታምነን በእምነት ከጌታ ጋራ ከተባበር አሮጌውን አስወግዶ አዲስ በሆነ ህይወት ጌታ ያኖረናል። የሰማነውን ለመዳናችን ያድርግልን። ክብር ለታረደው በግ ይሁን። በኢየሱስ ክርስቶስ ስም አሜን።